የህወሓት ስራ አስፈጻሚና የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ የነበሩት ወይዘሮ ኬሪያ ኢብራሂም በህወሓት አመራሮች ላይ ለመመስከር ከተስማሙ በኋላ ፍርድ ቤት ቀርበው ሐሳባቸውን ቀይረው አልመሰክርም በማለታቸው ጠቅላይ አቃቢ ህግ ክስ ሊመሰረትባቸው መሆኑን ለአሜሪካ ድምጽ ገለጠ። ወይዘሮ ኬሪያ ዛሬ ፍርድ ቤት በመቅረባቸው የገለጹት ጠበቃቸው አቶ ሀፍቶም ከሰተ በህወሓት አመራሮች ላይ ለመመስከርም ስምምነት አልነበራቸውም፣ በድብቅ ተቀርጿል የተባለ ቪዲዮ ስላስፈራራቸው ነው የዛሬን ቀን ሲጠብቁት የነበረው ብለዋል። አቃቢ ህግ በበኩሉ ይህንን ሐሳብ እንደማይቀበል ገልጦ በቂ መረጃ እንዳለውና መቅረብ በሚገባው ወቅት እንደሚያቀርብም አሳውቋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዝርዝር አለው።
ወይዘሮ ኬሪያ ኢብራሂም በህወሓት አመራሮች ላይ ለመመስከር ፈቃደኛ ከሆኑ በኋላ ሐሳባቸውን በመቀየራቸው ወደ ክስ ሂደቱ እንዲገቡ መደረጉን ምክትል ጠቅላይ አቃቤ ህግ አቶ ፈቃዱ ጸጋ ዛሬ ለቪኦኤ ተናግሯል።
ያው መመስከር አልፈለጉም፣ መብታቸው ነው። ምስክርነት በፍላጎት ነው የሚደረገው። ስለዚህ በዛው መሰረት መጀመሪያም ወንጀል ስላልፈጸሙ ሳይሆን የሚያስረዱት ነገር ይጠቅማል ተብሎ ነው ወደ ምስክር የዞሩት። በሳቸው ላይ በቂ ማስረጃ አለ። መብታቸውን አልጠቀምም ብሎ የተው ጊዜ ደግሞ እንዳነሰሳቸው የሚከለክል ህግ ስለሌለ ወደ ክሱ እንዲገቡ ተደርጓል ማለት ነው።
ለመስከር ከተስማሙ በኋላ የደህንነት ስጋት እንዳለባቸው አሳውቀው መሳሪያ ተሰጧቸው ሲደረግላቸው የነበረው ጥበቃ መነሳቱን ገልጠው በፖሊስ ቁጥጥር ስር መሆናቸውም ተናግሯል። ወይዘሮ ኬራ በጠቋሚዎችና በምስክር ጠበቃ አዋጅ ቁጥር 699/2003 በገቡት ስምምነት ዝርዝር የምስክርነት ቃላቸውን በፈቃዳቸው ሰጠው እንደነበረም ተገልጧል።
እኚህ ሴትዮ ተከሶ ነጻ አልወጡም። ወንጀል ፈጽመዋል። ወንጀል የፈጸሙ ሰዎች የፌዴራል ሰበር ሰሚ ችሎትን በደንብ ትርጉም ሰጥቶበታል። አቃቢ ህግ በፈለገ ጊዜ ምስክር ሊያደርገው ሊጠቀምባቸው ይችላል። ያ የህግ አሰራሮች አሉን። የሙስና እና የማስረጃ ህጋችን ወደኋላ የሰበር የሰጠው ትርጉም ክሱን የሚመሰረተው አካል ለህዝብ ጥቅም ለተሻለ ጥቅም ያ ምስክር ከወንጀል አውጥቼው ማስረጅ ቢሆንልኝ ይሻላል ብሎ ካሰበ አስረጅ ያደርገዋል። በዛ መሰረት ነው የተገደበት። እንዳልኩ የፍርድ ቤት ክርክሩን ሚዲያ ላይ እንዳልጨርሰው ብዬ ነው።
ይሁንና በገዛ ፈቃዳቸው በጽሁፍና በሲዲ ምስክርነታቸውን ከሰጡ በኋላ በፍርድ ቤት ውሳኔ ከእስር እንደተለቀቁና የምስክርነት ጥበቃ ሲደረግላቸው እንደቆየም ጠቅላይ አቃቤ ህጉ አስታውሷል። ወይዘሮ ኬሪያ ኢብራሂምን ጨምሮ ለታሰሩ የህወሓት አመራሮች ጥብቅና ለመቆም የተቋቋመው ቡድን አባል የሆነውና የህግ ባለሙያው አቶ ሀፍቶም ከሰቴም ወይዘሮ ኬሪያ ዛሬ ፍርድ ቤት መቅረባቸውን ገልጧል።
መጋቢት 2/2013 ጀምሮ ቀዳሚ ምርመራ ይደረግ ብለው ጠይቀው ያው ለሀምሳ ምስክሮች ከመጋረጃ ጀርባ ሆነው ምስክርነት እስኪሰጡ ድረስም ማንነታቸው ሳይታወቅ እና በጉድ ችሎቱም ሆኖ ልናስመሰክር ብለው በዚህ ሂደት ያው ሊደረግ አይገባም እያለ ወደ ከፍተኛ ወደ ጠቅላይም ወደኋላም እያለ ቆየ። አሁን ዳይሬክተር ስለተወሰነ ምስክር ሆነው እንዲፈተሙ አካባቢ ጋርጓቸው በከትናንትና ወዲያ ቀርበው ነበር ችሎት ላይ። ከዛ ቃለ መሀል ላይ ፈጽሙ ሲባሉ ከዛ በፊት የሚናገረው ነገር አለ አሉ። እኔ እየመጣሁት ለመመስከር አይደለም። ከዚህ ቀደም መስክሪ ማትመሰክሪ ከሆነ በቪዲዮ የቀዳንሽ ስላለ እሱን እናሰራጨብሻለን ሲሉ እሺ መስክራሉ ብዬ ዶኩመንተሪ ሳይሰራብኝ በፊት እዚህ ችሎት ቀርቤ ይሄ የተደረገብኝ መሆኑና መስከር ማልፈልግ መሆኑን መግለጽ ስለምፈልግ ነው። ከመጋቢት 2 ጀምሮ አንድ ክፍል ውስጥ ለሁለት ሳምንት አቆይተውኝ ሁለቱም ሳምንት እኔ መቀጣት ነው የምፈልገው፣ ማረሚያ ቤት መውረድ ነው የምፈልገው፣ ከማስረቦቼ ጋር መስከር አልፈልግም፣ ወደ ነበርኩበት መልሱ ብዬ በተደጋጋሚ ጠይቃቸው መልስ አልሰጡኝም። ስለዚህ መስከር አልፈልግም በማለታቸው ምክንያት ከምስክርነት ተሰናብቷል።
አቶ ሀብቶም ወይዘሮ ኬሪያም በህወሓት አመራሮች ላይ ለመመስከር ስምምነት እንዳልነበራቸው ነግሮናልም ብሏል።
እሳቸው በህወሓት አመራሮች ላይ እመሰክራለሁ ብዬ ያለው አላሉ። በጊዜ ቀጠሮ በነበረው ክርክርም እመሰክራለሁ ለምስክርነት ተስማምቻለሁ የሚል ነገር አልነገሩንም። በዛሬው ችሎትንም ለመመስከር ተስማምቼ ነበረ ወይ ተስማምቻለሁ አላሉ።
ማረሚያ ቤት መውረድ እንደሚፈልጉም መወቶታቸውን ተናግሯል። እጅ ከሰጡ በኋላም ታስረው መቆየታቸውን ስናገሩት አቶ ሀብቶም ክሳቸው ተቋርጦ በዋስ መለቀቃቸው እንደሚያውቁ ገልጠው ወይዘሮ ኬሪያም ዛሬ ፍርድ ቤት ቀርበው ቅርበ ምርመራ እንዲጀመርባቸውና አዲስ ፋይል ተከፍቶ ከነ ዶክተር አብርሃም ተከስተ መዝገብ ጋር ተጣምሮ እንዲታይ ተብሎ ቀጥሮ መያዙም ተናግሯል። ወይዘሮ ኬሪያ በህወሓት አመራሮች ላይ ለመመስከር አልተስማሙም ነበር፣ በድብቅ ተቀረጸ በተባለ ምስል አስፈራርቷቸው ነው በማለት ጠበቃቸው የተናገሩትን በተመለከተ ምክትል ጠቅላይ አቃቤ ህጉ አቶ ፍቃዱ ይህን ብለዋል።
ፍርድ ቤት ክርክር ወቅት የምናቀርበው ነው ቢሆን ችግር የለው። ስለዚህ በቦታዎቹ መልስ እንሰጥበታለን። ያው የፍርድ ቤት ክርክርን በነፃነት መመራት ስላለበት እያንዳንዱ ዝርዝር ነገር ውስጥ መግባት አልፈልግም። አሁን እንደዚህ ነው እንደዛ ነው የሚለው ለፍርድ ቤት እናስረዳለን። እንዴት ምን እንደተፈጸሙ በድብቅ የተቀረጹት አለ በፍላጎታቸው የተቀረጡት ምንድን ነው የሚሆነው የሚለው ያው መቼ የድብቅና የግልጽ ካሜራው ራሱ ስለሚለየው ችግር አይኖረውም። እሱ ያው አደባባይ ይወጣል በጊዜው። ግን አሁን የፍርድ ቤት ክርክር ላይ ስላለ የፍርድ ቤት ክርክርን ጉዳይ የሚዲያ አተካራ ውስጥ የምናስገባበት ምክንያት አይኖርም። በሚዲያ መገለጽ ያለበት ያለክ ነው የሚገለጸው። እሱም ምንድነው ምስክር ለመሆን ተስማምቶ ነበር። በይፋ ምስክር መሆን አልፈልግም ብሏል። ምስክር አለመሆን ሲፈልጉ ደግሞ ክስ እንዳንከስ የሚከለክለን የለም፣ ወደ ክስ ይገባል።
ዛሬም ፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት የቀረቡት ወይዘሮ ኬሪያም ለመጪው ሰኞ ግንቦት 23/2013 ፍርድ ቤት እንዲቀርቡ የታዘዙ ሲሆን እስከዚያው በፖሊስ ቁጥጥር ስር እንዲቆዩም ፍርድ ቤቱ ወስኖባል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዴዎስ ሐዋሳም።